ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ቀዳሜ የካቲት 27 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ቅዳሜ የካቲት 27 ቀን 459 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በየ15 ቀኑ የምናቀርበውን ከሙዚቃ ጓዳ ዝግጅታችንን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በቤንሻንጉል ጉሙዝ መተክልና ሌሎች ዞኖች ሲካሄዱ በነበሩ ያሸባሪው ጥቃቶች ጀርባም የሱዳንና የግብጽ እጅ እንዳለበት በጥናትና በክትትል የደረሰበት መሆኑን በፓርላማ ተብየው ስር የተቋቋመ አንድ ኮሚቴ አስታውቋል። ከሶስት አመት ወዲህ በሱዳን ድንበር አካባቢ ያሸባሪ ታጣቂዎች የማሰልጠን እንቅስቃሴና ህገ ወጥ የጦር መሳሪያ ንግድ በሰፊው ሲካሄድ መቆየቱ የተገለጸ ሲሆን በኢንቨስትመንት ስም ወደ አካባቢው የገቡ የወያኔው ቡድን አባላትም ከለሉ ሊፈርስ ነው ልትወረሩ ነው ታጠቁ ተዘጋጁ ታገሉ በማለት ለጉምዝ ማህበረሰብ ከፍተኛ ቅስቀሳ ሲያካሂዱ መቆየታቸው ተደርሶበታል በማለት ኮሚቴው ገልጿል። በአሁን ወቅት 3000 የሚሆኑ ታጣቂዎች እጃቸውን መስጠታቸውና ወደ ጫካ ሸሽተው የነበሩ ወደ 68000 የሚደርሱ የጉምዝ ማህበረሰብ አባላት ወደ ቀድሞ ቤታቸው የተመለሱ መሆናቸውም ተነግሯል። አሸባሪዎች በተከታታይ ባካሄዱት ጥቃት ከ125000 በላይ የሚሆኑ የአማራና የሌሎች ብሔረሰቦች ተወላጆች ከቤት ንብረታቸው ተፈናቅለው በመጠለያዎች የሚገኙ ሲሆን እስካሁን የተመለሱት አነስተኛ እንደሆኑ ታውቋል። ከነዋሪዎች የተወጣጡ ወደ 10000 የሚጠጉ ሚሊሻዎች ወታደራዊ ስልጠና ተሰጥቷቸዋል ቢባልም ወደ መከላከል ተግባር መግባታቸውና ለመግባታቸው አልታወቀም። ሱዳንና ግብጽ ካሸባሪዎች ጥቃት ጀርባ እጃቸው አለበት በሚል የተሰጠው መግለጫ አስመልክቶ የሱዳን የውጭ ጉዳይ ሚኒስትር ቃል አቀባይ በሰጠው መግለጫም ሱዳን በሌሎች ሀገሮች ጣልቃ የመግባት ፍላጎት እንደሌላትና የቀረበው ቅሬታ ትክክል እንዳልሆነ ገልጿል። ቃል አቀባዩ መግለጫውን በመቀጠል ሱዳን በሌሎች ሀገሮች ጣልቃ ለመግባትና መልካም ጉርብትናን እንደምትደግፍ ጠቅሶ የኢትዮጵያና የሱዳንን ህዝብ ተጠቃሚ ለማድረግ ከኢትዮጵያ ጋር መልካም ግንኙነት ተሻለች የሚል ሐሳብ ሰንዝሯል። በሌላ በኩል ሱዳንና ግብጽ ወታደራዊ ስምምነት ባደረጉ በጥቂት ቀናት ውስጥ የግብጹ ፕሬዝዳንት አልሲሲና ሌሎች የግብጽ ባለስልጣኖች ከሱዳን ባለስልጣኖች ጋር ለመምከር ቀዳሜ የካቲት 26 ቀን ካርቱም መግባታቸው ታውቋል። ሱዳንና ግብጽ ያደረጉት ወታደራዊ ስምምነት ኢትዮጵያ በሱዳን የተወሰደባት መሬቷን ለማስመለስ እርምጃ እንዳትወስድ በሚቀጥለው ሐምሌ ወር የአባይ ግድብን ሁለተኛ ሙሌት እንዳታከናውን ለማስፈራራትና አንገት ለማስደፋት መሆኑ ይታወቃል። በወያኔ ቡድን ባለስልጣኖች ቁጥጥር ስር የነበረው የሱር ኮንስትራክሽን ኩባንያ ከሚያገኘው ገቢ በአመት በሚሊየን የሚቆጠር ዶላር ወደ ውጭ አስወጣ እንደነበር ቀደም ብሎ በወያኔ ቡድን በርካታ በደሎችና ግፍ ደርሶበት የነበረው ጋዜጠኛ አርአያ ተስፋ ማርያም ለዘመን መጽሔት በሰጠው ቃለ ምልልስ ገልጿል። ሱር ኮንስትራክሽን በየአመቱ ወደ ውጭ የሚያወጣው ገንዘብ እስከ 1 ሚሊዮን ዶላር መድረሱን የሚጠቅሰው ጋዜጠኛ ገንዘቡ የሚወጣው የተቋሙ አማካሪ ተብሎ ወደ ኢትዮጵያ ለመጡና ምንም ሥራ ሳይሰሩ ለነበሩ የፓኪስታን ተወላጆች ደሞዝ በሚል ሽፋን እንደሆነ ገልጿል። ገንዘቡ በፓኪስታናውኑ በኩል ወደ ውጭ ወጣ በኋላ በሲቲ ባንክ ተቀማጭ ሲደረግ እንደነበር መረጃ ያለው መሆኑንም ተናግሯል። የ30 አመት እድሜ ያለውና የነስባሃት የግል ሀብት የሆነው ኤፈርት እስካሁን ምንም ወዲት ተደርጎ እንደማያውቅ ጋዜጠኛው ገልጿል። ከቻይና በተገኘ የ475 ሚሊዮን ዶላር ብድር የተሰራው የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ሥራ በጀመረባቸው 4 አመታት ውስጥ 4.6 ሚሊዮን ብር የከሰረ መሆኑን ሪፖርተር ጋዜጣ ይፋ ካደረገው ዘገባ ማወቅ ተችሏል። በኢትዮጵያ የምድር ባቡር ኮርፖሬሽን ስር የሚገኘው የቀላል ባቡር ኩባንያም ከቻይና የተበደረው ዕዳ ለመክፈል ከኢትዮጵያ ንግድ ባንክ ተጨማሪ ገንዘብ የተበደረ መሆኑን ተገልጿል። በቅርቡ የተገኘው ማስረጃ እንደሚጠቁመው ከ2008 እስከ 2011 ባሉት ጊዜያት ውስጥ በተደረገው ኦዲት ኩባንያው ዕዳውን በወቅቱ ባለመክፈሉ 2.8 ሚሊዮን ዶላር ቅጣት የከፈለ መሆኑን ተገልጿል። ኩባንያው ከተቋቋመ ጀምሮ ዳውን ከኢትዮጵያ ንግድ ባንክ እየተበደረ የሚከፈል መሆኑን ተጠቅሟል። ቀላሉ ባቡር አገልግሎት ሲሰጥ በነበረበት 4 አመት ጊዜያት ውስጥ ያገኘው ጠቅላላ ገቢ 448 ሚሊዮን ብር የነበረ ሲሆን ያወጣው ወጪ ግን 6.2 ቢሊዮን ብር በመሆኑ የ4.6 ቢሊዮን ብር ዳው ውስጥ ገብቷል ተብሏል። በአሁን ወቅት ቀላል ባቡሩ ወጪውን የሚሸፍንበት ገቢ የሚያገኝበት ምንም አይነት መንገድ ስለሌለም የከተማው አስተዳደር ወይም የሚመለከተው አካል ድጎማ ማድረግ አለበት በማለት የተቋሙ ኃላፊዎች እናገራሉ። የአዲስ አበባ ቀላል ባቡር ቀድሞውንም ቢሆን እንዲሰራ የተደረገው በቂ ጥናት ተደርጎበትና የሚያዋጣ መሆኑ ተረጋግጦ ሳይሆን በወቅቱ የነበሩት የወያኔ ባለስልጣኖች በሽፋን ከፍተኛ ገንዘብ የሚዘርፉበት ሁኔታ በመፈጠሩ ነው ተብሏል። አርብ የካቲት 26 ቀን ምሽት ላይ በሶማሊያ በዋና ከተማ በመቋዲሾ አንድ አጥፍቶ ጠፊ አጥምዶ ባፈነዳው ቦምብ በርካታ ሰዎች መገደላቸው ተነገረ። በአንድ ሬስቶራንት አጠገብ በአጥፍቶ ጠፊ መኪና ላይ የተጠመደ ቦምብ በመፈንዳቱ በአካባቢው የነበሩ ወደ 20 የሚጠጉ ሰዎች ህይወታቸው ሲያልፍ ሌሎች ከ30 ሰዎች በላይ መቁሰላቸው ተነግሯል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ያለው ልንገራችሁ መልፋቴ መድከሜ ነበር እንዲስማማ ግን ሳበጥራሽ ምንም አልተሰማል ውሃቴ ብትሰሙ ይሄ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ውሃቴ ብትሰሙ
ለፖለቲካ ትርፍ ተብሎ በጥላሁን ስም መነገድ ተገቢ አይደለም። በመሰረቱ ጥላሁን ገዝሰ ተወዳጅ የሆነ ኢትዮጵያ ካፈራቻቸው የሙዚቃ ሰዎች መሃል አንዱ ነው። ጥላሁን የ80ኛ ልደት በዓሉ እንዲከበር መደረጉ ተገቢና ቅዱስ ሐሳብ ነው። ለፖለቲካ ንግድ ተብሎ ግን የግለሰቡን ስም በማይገባ ሁኔታ ማቅረብ ነውር ነው። በመጀመሪያ የጥላሁን የልደት በዓል በቤተሰቦቹ በልጆቹ በሚወደው ህዝብ ታጅቦ ሳይሆን በመንግስት የፖለቲካ ጨዋታና በፖለቲካ አሽቃባጮች አማካኝነት የተፈጸመ መሆኑ የበዓሉን ክብር ይቀንሰዋል። ጥላሁን ገሰሰ በኢትዮጵያ ኪነጥበብ ዘመናዊ ታሪክ ውስጥ ሊጠቀስ የሚገባ ታላቅ ሰው መሆኑ የሚያጠራጥር አይደለም። ታዲያ ጋዳዊ በሆነ አስተዋጽኦ ዙሪያ እንጂ በኢትዮጵያ ሙዚቃ ውስጥ ብቸኛ ሰው አድርጎ መቅረቡን እሱ ራሱ በህይወት ቢኖር የሚቀበለው አይሆንም። ይህ አይነቱን የተለጠጠ ተክለሰውነት የሚፈልግ ሰው አልነበረምና ነው። የሱ ሰብእና መለኪያው ህዝባዊነት ነው። ብዙውን ጊዜ ለመጫወት ይመጣቸው የነበሩ ዜማዎችና ግጥሞች ፖለቲካ ቀመስ ሲሆኑ የህዝብን በደል በማንሳት ቅሬታን በማሰማት ላይ ያተኮሩ ናቸው። ስለዚህም ኡታስ ከፋም አልቻልኩም ዋይ ዋይ ሲሉ ሌሎችም ሙዚቃዎች በጥላሁን ሲመረጡ በቅድሚያ ፍላጎቱን የሚመጥኑ ሆነው ሲገኙ የሚቀበላቸው መሆኑን አብረውት የሰሩት ሁሉ ይመሰክራሉ። ዘፈኖቹ የፍላጎቱን አይነትና መጠን ገላጮች ለመሆናቸው የተጫወታቸውን ሙዚቃዎች በሙሉ መፈተሽ ይቻላል። ጥላሁን ለመጫወት የሚፈልገው በህዝብ መሃል ነው። የሚያረካውም ህዝብ የሚያሳየው ድጋፍና ጭብጨባ እንጂ ሀብታም የሚሰጠው ሽልማት አልነበረም። በጠረጴዛ ዙሪያ ተቀምጠው ለሚዝናኑና በትዝብት ለሚመለከቱ ጥላሁን ክብር ሰጥቶ አያውቅም። አድማጩ አድናቂው ሰፊ ህዝብ እንዲሆን ኃይለኛ ፍላጎት ያለው ግለሰብ ነበር። ለሚያቀርባቸውም ስራዎቹ ከተመልካች የሚሰጠው የለበጣ ጭብጨባ ሳይሆን ልባዊ እርካታን የሚሻ አርቲስት ነበር። ተገቢውን ምላሽ ካላገኘ ጨዋታውን እስከማቋረጥ የሚደርስ ኃይለኛ ስሜት ያለው መብቱን ጠንቅቆ የሚያውቅ አርቲስት ነበር። እንግዲህ ጥላሁንን ማክበርና ማድነቅ የሚቻለው ይህን ሁሉ እሴቶቹን ሳያጓድሉ ይዞ እንጂ ለፖለቲካ ትርፍ ገንዘብ ለመሰብሰብ ተብሎ ብቻ ደረጃውን በማሳነስ ሊሆን አይችልም። ለጥላሁን ደስታው ነፃ የሆነ ህዝብ ዙሪያውን ከቦት ሲቦርቅ ማየት ነው። ይህ አቋም የጥላሁን የብቻው ሳይሆን የክብር ዘበኛ የሙዚቃ ቡድን በሞላ የተቀረጹት በነ ጀነራል መንግስቱ ነው ተራማጅ አስተሳሰብ ውስጥ በመሆኑ የሚቀርቡት ዜማዎችና ግጥሞች ለቸብቸቦ የሚውሉ ሳይሆን በከፍተኛ ጭንቀት ታስቦባቸው የሚደረሱ ናቸው። ጥላሁን ገሰሰ የነ ኮሎኔል ሳህሌ ደጋጎ የነ አስትራልቃ ተዘራይ ለሚካኤል የዜማው ጎተራ የነ አቡበከር አሽኬ የነ ሻለቃ ግርማ ሀድጉ ወዘተ ችሎታ ያስገኘው የኪነት ሰው መሆኑ ሊታወቅ የሚገባውን ነው። እነዚህን ሁሉ ለኢትዮጵያ ዘመናዊ ሙዚቃ እድገት የለፉ ባለሙያዎች በተለይም የጥላሁንን መሰረት ያስገኘውን ኢዩኤል ዮሐንስን ሳይጠቅሱ ጥላሁንን መዘከር ራሱ ጥላሁን የሚፈልገው አልነበረም። ለፖለቲካ ፍጆታ የተዘጋጀ የገንዘብ መሰብሰቢያ በዓል እንጂ ጥላሁንንም ኪነ ጥበብንም ሊገልጽ የሚችል አይደለም። ጥላሁን ከእድሜው በላይ ሊታወስበት የሚችለው ተዋጽኦ አሉት። ከነዚህ መሃል ትልቁና ከፍተኛው ያዘማመር ደረጃን በማስፋት ሁለት ኦክታቭ የሚደርስ ድምጽን እርከን ለመሸፈን የሚበቃ ድምጽ ያለው መሆኑ ነው። በኢትዮጵያ ዘመናዊ ሙዚቃ ውስጥ ያልተለመደ አይነት አቀራረብ በማስተዋወቅ የተለየ ችሎታው ባህላዊ የሆነ ሜሊስማቲክ የእንጉርጉሮ አዘማመር በመጠበቅ የሚያቀርብ ነው ነበር። ረዘም ላለ ጊዜ ትንፋሽ ቆጥቦ የመያዝ ክህሎት ያለው መሆኑን የያሬድን የዜማ አስተምህሮ በዓለማዊ ሙዚቃ ውስጥ ለማስገባት መንገድ የከፈተ ነበር። የድምጽ ኢምፕሮቫይዜሽን ቴክኒክን ያበለጸገ የድምጽ አክሮባቶችን በብቃት የመወጣት ችሎታ ያለው ድምጻዊ ነበር። ዋናውን ፒች ጠብቆ ወደ ላይ መውጣትም መውረድም የሚችል ድምጻዊ ነበር። ጥላሁን ለሚያቀርባቸው ሙዚቃዎች ተስማሚና ገላጭ ሆኑ የአይን የእጅ የሰውነት እንቅስቃሴዎችን በማዋሃድ ወደር የማይገኝለት የኪነት ሰው ነበር። በመሳሪያው ኢንተርሉድ አሰራር ዙሪያ በመሽከርከር ተጨማሪ የድምጽ ድጋፍ ለዜማው መፍጠር የሚችል ድምጻዊ ነበር። የኩሉ የፍራፍሬ የተገኘው ግን በህብረት በተደረጉ መተጋገዞች በተለይም በክብር ዘበኛ ኦርኬስትራ ባለሙያዎች መሆኑ ሊታወቅ ይገባል። የጥላውን የድምጽ ውጤት በክብር ዘበኛ ውስጥ ከነበሩ የሚያ ጓደኞቹ ተነጥሎ የሚታይ ነው። የጥላውን የልደት ቀን ለማንም መጠቀሚያ የሚውል መሆን የለበትም። አስተዋሽ አጥተው ከቀሩት የሙያው ታላላቅ ሰዎች ጋር ሆኖ ሊታወሱ የሚችሉበት ሐውልት ቢሰራ ጥላውን የሚፈቅደው ሊሆን በቻለ ነበር። አለበለዚያ በዓሉ ለአሽቃባጮችና የብልጽግና ካድሬዎች መገናኛ እንዲሆን ታስቦ የተዘጋጀ የዘመኑ ቱጃሮች ሀብት በጠራቸው ለማሳየት የሚበቁበት መድረክ ለመፍጠር የሆነ እንጂ የጥላውንን ፍላጎት በምንም መልኩ የሚተረጉም አለመሆኑ ግልጽ ነው። የህዝብ ትግል ያቸንፋል። ድል ለኢትዮጵያዊነት።
ጓዳ በየሁለት ሳምንቱ ቅዳሜ በፍኖተ ዲሞክራሲ አንድነት ድምጽ እየተዘጋጀ የሚቀርብ የኢትዮጵያ ሙዚቃን አመጣጥ እድገትና አሁን ያለበትን ሁኔታ የምንዳስስበት ፕሮግራም ነው።
እንደምን ሰነበታችሁ አድማጮቻችን። በዛሬው ከሙዚቃ ጓዳ ዝግጅታችን የኢትዮጵያን ባህላዊ ሙዚቃ አሰራር አስመልክቶ ያዘጋጀነውን ፕሮግራም እናቀርባለን።
የኢትዮጵያ የባህል ሙዚቃ አሰራር በሶስት መልክ ተከፍሎ ሊታይ የሚችል ነው። እንጉርጉሮ፣ መዝሙርና ዘፈን በሚል እነዚህ የተለያዩ ስታይሎች ወይም መንገዶች ለሁሉም የኢትዮጵያውያን ባህላዊ ሙዚቃዎች የሚያገለግሉ ናቸው። እንጉርጉሮ ግላዊ ስሜትን መግለጫ ሲሆን መዝሙር ደግሞ በጋራ በህብረት በአንድነት ሆኖ የሚዘምሩት ነው። ዘፈን ትልቁና ለባህላት የሚያገለግል ህዝባዊ ሙዚቃ ነው። በባህላዊ የዘፈን ጨዋታ ውስጥ መጀመሪያውና መጨረሻው በውል የሚታወቅ አይደለም። ቀዝቀዝ ባለ ስሜት ሳይታሰብ ጀምሮ በሞቀ ሁኔታ ሊጨርስ ይችላል። መጨረሻው እንደ ጨዋታው ግለትና ድምቀት ይወሰናል። አውራጁ ስሜት ውስጥ ከገባ ጊዜውን ሊያራዝመው ይችላል። ወይም በስሜት በተገፋ ሌላ ሰው ተራውን ተነጥቆ ጨዋታው ሊቀጥል ይችላል። በውል የሚታወቅ ማብቂያ የለውም። መጀመሪያው የዘፈን ስሜት ማብቂያውም የድካም ስሜት ብቻ ነው የሚሆነው። ይህ አይነቱ አሰራር በዘመናዊ አቀራረብ ዘዴ በመጠኑም ቢሆን ተሻሽሏል ማለት ይቻላል። ምንም እንኳ አንዳንድ ሙዚቃዎች መጨረሻቸውን በመደጋገም እስኪ ሰለች ድረስ ቢያቆዩትም መግቢያውና መጨረሻው እንዲታወቅ ግጥሞች ተወስነው እንዲቀርቡ የሆነበት ሁኔታ አለ።
የኢትዮጵያ ሙዚቃ ብለን የምንለው እንግዲህ በስታይሎች መንገዶች መከራረብ ያደረገውን የሪትም አጠባበቅ ስርዓት ውስጥ የገባውን እንዲሁም በሞድ ወይም ስልት የድምጽ ገደብ ውስጥ እንዲሰራ የሆነውን ወዘተ ማለት ነው። የሙዚቃ ውህደቱ የፈጠረው የሪትም ባህሪ በተለይ በዘፈን ሙዚቃ ስታይል ላይ ኩልቶ ይታያል። 6/8ኛ የሆነው ሪትም በሀገር ውስጥ አጠራር ቺክቺካ ምት የሚባለው ለኢትዮጵያ የዘፈን ሙዚቃ ከፍተኛ መግለጫው ነው። በሌላ በኩል በእንጉርጉሮ ስታይል ውስጥ ምንም አይነት ሪትም ምት አልነበረም። ሩባቶ የሚባለው አይነት ነው። ከጊዜ በኋላ ግን ሪትም እየተጨመረበት በመሄዱ ፈረንጆች ሪትም ኤንድ ብሉስ ብለው ከሚጠሩት የሙዚቃ መደብ ውስጥ ገባ። ለቅሶን በከበሮ እንደማለት ነው።
በተለያዩ ብሔረሰቦች መካከል ባለው የቋንቋ አጠቃቀም ልዩነት ከመሳየት ውጪ የኢትዮጵያ ሙዚቃ በአሰራር ስልቱ ሙዚቃዊ ግዛትን በጋራ በመጋራቱ አልፎም ስነ ልቦናዊ አቀራረጹ አንድ መሆኑ ያገናኘዋል። በእነዚህ ምሳሌያዊ ሙዚቃዎች ውስጥ የሚቀርቡት ዜማዎች በአጋጣሚ የተወሰዱ ይሁን እንጂ ሁሉም የእንጉርጉሮ ስታይልን የሚያንጸባርቁ ናቸው። ዋናው ዓላማ የዜማ አሰራሩን ባህሪ ተመሳሳይነትና አንድነት ለማሳየት እንዲቻል ግንዛቤ ለመፍጠር ነው። በቋንቋ መልክቱ ወይም በቋንቋ ልዩነት ላይ ትኩረት ለመስጠት አይደለም። በየቋንቋዎቹ ውስጥ አላስፈላጊ የሆነ የፖለቲካ ቋንቋ አጠቃቀም ይኖር ቢችል የዜማው ባህሪ የሚጠይቀውን የቅኔ አቀራረብ ዘዴ በመሳት ሊሆን ይችላል። ምክንያቱም ሀገራችን የዳበረ ባህል አላት ሲባል ለተለያዩ ሁኔታዎች መጠቀሚያ የሚሆን የተለያየ ዜማና ስታይል የፈጠረች በመሆኑ ነው።
ይህ የሙዚቃ ስልት ያቀራረብ ግድፈት ሲገጥመው ልክ እንደ የፍየል ወጠጤ ልቡ ያበጠበት ወደሚለው የቀረርቶ ዜማ ባህሪ መዛባት ደረጃ ይደርሳል ማለት ነው። ቀረርቶ ዜማ በየትኛውም ቋንቋ ተናጋሪ ባህላዊ ሙዚቃ ውስጥ በተለያየ አቀራረብ ይኖራል። ለዘወን ገዳይ ያቅራራል ይዘፍኗል እንጂ ሙሾ አያወርዱም። የኢትዮጵያ ህዝብ በአንድ አይነት ሳይኮሎጂ የእድገት ደረጃው በፈቀደለት መጠን የሙዚቃ ግንዛቤውን አስፍቷል። ማንኛውም ሙዚቃ አጣጥሞ ማድመጥ የሚችል አድማጭ ቋንቋውን ባያቀውም የዜማ ይዘቱን መረዳት አያዳግተውም። ይህ ለሁሉም ሙዚቃዎች የተሰጠ ጸጋ ቢሆንም በአብዛኞቹ የኢትዮጵያ ብሔረሰቦች ሙዚቃ ላይ የአሰራር ተመሳሳይነቱን በተለያዩት ምሳሌያዊ ሙዚቃዎች መገንዘብ እንደሚቻለው ሁሉ ስነ ልቡናዊ ትስስርን የፈጠረ መሆኑንም ማወቅ አያዳግትም። ለአንድ የከምባታ ተወላጅ ኢትዮጵያዊ ከአረብ ሙዚቃ ይልቅ መዲናና ዘለሰኛ ይስበዋል። የጉራጌ ሙዚቃ ለትግሬው፣ የአፋሩ ሙዚቃ ለአማራው፣ የአደሬው ሙዚቃ ለኦሮሞው ወዘተ ለጆሮው እንግዳ አይሆንም። ምን እንደሚል ማወቁ ብቻ ሳይሆን ምን እንደሚል መረዳቱ ደግሞ ቋንቋውን ስለቻለና ስላልቻለ ሳይሆን ሳይኮሎጂካል ግንዛቤው ተመሳሳይነት ስለሚኖረው የሚፈጠር ነው። አንድ ትግሬ ስለ ምግብ ቤት ቢያስብ በአእምሮው ውስጥ የሚመጣው እንጀራና ወጥ ነው። አንድ አማራ፣ ኦሮሞ፣ ሀዲያ፣ ሲዳማ፣ ጉራጌ፣ ወላይታ የከተማ ሆቴል ምግቦችን ቢመኝ በተመሳሳይ ሁኔታ የሚያልመው ይህንኑ ነው። ይህ አይነቱ ሁኔታ ከሞላ ጎደል አንድ አይነትና ተመሳሳይ ባህላዊ ቅርጽ ያለ መሆኑን ያሳያል።
ምንም እንኳ የተለያዩ የባህል ምግቦች ቢኖሩም እነዚያ በገበያ ውስጥ ስለማይገኙ አያስቧቸውም። ለምሳሌ ገንፎ በሆቴል ውስጥ አይሸጥም፣ ስለዚህም ታሳቢ አይሆንም። የባህል ሙዚቃ ልዩነት አለ ሲባል እንግዲህ በተመሳሳይ መልኩ ምናልባት በ15% ስሌት ውስጥ በዘመናዊ ህይወት ውስጥ ለመተርጎም አዳጋች የሆነውን አሊያም የእድገት መጓተትና በሁሉም ስፍራ አለመዳረስ ሳቢያ በርቀት የሚገኘውን ያማለት በገበያ ላይ ከሌላው ማህበረሰብ ጋር ግንኙነት መፍጠር ያልቻለውን በሬዲዮ ሙዚቃዎችን ለማዳመጥ እድል ያላገኘውን በዓላትን በጋራ ለማክበር ያልቻለውን በጉርብትና ለመኖር በሰርግ በሞት በልደት ግንኙነት ለመፍጠር ርቀት ያገደውን ወዘተ በልዩ ልዩ ምክንያት ያልተገናኘውን ክፍል በዘመናት የተሰበጣጠረ አሰራርን በመከተል ሳቢያ ልዩነቱን ነቅሶ ማውጣት ይቻል ይሆናል። ስለሆነም የተለያየ የማሰብ ልዩነት እንዳለ አድርጎ መገንዘብ ግን ስህተት ነው። ይህ አይነቱ አነስተኛ ልዩነት እንኳንስ በርቀት ለሚኖረው በአንድ ከተማ በሚኖሩ ሀብታምና ድሃ መካከል ይፈጠራል። ሀብታም በሰፌድ ወይም በትሪ ላይ ስለማይበላ ስለሰፌድ ስለትሪ ቢዘፈን አይገባውም ማለት ሳይሆን ላይደሰትበት ይችላል። የባህል ግንዛቤያቸውና ልምዳቸው ስለሚለያይ ማለት ነው። በአንጻሩ የወላይታ ገበሬ ከመንዝ ገበሬ ጋር ወዘተ በግብርና አካባቢ በሚገኙ ቁሳቁሶች ላይ አጠራራቸው ባይመሳሰልም የግንዛቤ ችግር አይገጥማቸውም።
የኢትዮጵያን ሙዚቃ በምንም አይነት ሙዚቃዊ መለኪያ ቢወሰድ የይዘት ልዩነቱን አግልቶ ለማሳየት የሚቸግረውን ያህል አንድነቱን ለማወቅ አይከብድም። የኢትዮጵያ ሙዚቃ ብለን የምንለው እንግዲህ ይህ አይነቱን በሞድ ስልት በስታይልና በፎርም ባንዱ ወይ በሌላ መልኩ ተቀናጅቶ ለዘመናት የዘለቀውን ነው። እነዚህን ስታይሎች እንዲለያዩ የሚያደርጓቸው ባህሪያት ምንድናቸው? የሚከተሉትን ዋና ዋና መለያዎች እንመልከት።
አንደኛ እንጉርጉሮ። በምት ወይም በሪትም የማይታጀብ በጣም ዝቅተኛ በሆነ ድምጽ የሚዘመር ራስን ለማጽናናት የሚያገለግል አምሯዊ እርካታ እንጂ አካላዊ እንቅስቃሴ የማያስፈልገው የዜማም ሆነ የግጥም ገደብ የሌለበት በአንድ ሰው የሚቀርብ የድምጽ አጀብ የማይፈልግ ወዘተ ባህሪያት ያሉት ነው። በሙያተኞች ወይም በአዝማሪዎች ወደ አደባባይ ሲወጣ ግን በጣት ቋቋቴ ድምጽ መታጀብ በመጀመሩ ፈረንጆች ሪትም ኤንድ ብሉስ የሚሉትን አይነት ቅርጽ ያዘ።
ሁለተኛ መዝሙር ማለት በህብረት የሚዘመር ለህፃናት ለወታደር ሞራል መጠበቂያ ለገበሬ የደቦ ስራ የሚያገለግል ለተማሪዎች ሰልፍ ለህዝባዊ ትዕይንት ጥቅምት ላይ የሚውል ለፖለቲካ መልእክት ማስተላለፊያ ጀግኖችን ማወደሻ አዘማመሩም ዩኒሰን የሆነ ባንድነት የሚዘመር ነው። በግል ሲቀርብም እንደ ቀረርቶ በዙሪያው አጃቢዎችን የሚያሳትፍ ነው።
ሶስተኛ ዘፈን። ለበዓላት አከባበር ለሰርግ በአውራጅና በተቀባይ የሚከወን የዜማ አይነት የተወሰነ ሪፍሬም ወይም አዝማች አለው። በግጥም መልእክቱ የተለያየ ሜጀር ማይነር ስኬል የሚያስፈልገው የድምጽ ገደብ የሚወስን ወዘተ ባህሪያት ያሉት ነው። በማንኛውም ኢትዮጵያዊ ሙዚቃ ላይ ይህን መለኪያ በጅቶ መመልከት ይቻላል። ስለዚህም በዚህ መለኪያ መሰረት የሚከተሉትን ምሳሌያዊ ሙዚቃዎች እናዳምጥ። በመጀመሪያ በእንጉርጉሮ ስታይል ውስጥ ያሉ ሙዚቃዎችን በተለያዩ ቋንቋዎች እነሆ። ምሳሌ አንድ እንጉርጉሮ በኦሮሚኛ።
Guerrero la dama
በዚህ ሙዚቃ ውስጥ ያዘማመር ሁኔታው የመሰንቆ ቅድመ ገላጭና ውስጠ ገብ ፍሬሉድና ኢንተርሉድ ቴክኒክ ከሁሉም በላይ ደግሞ የዜማው ቃና አረህራሂ መሆኑ ምታልባ መሆኑ ምንም ጭብጨባ ከበሮ የሌለው በመሆኑና በመሳሰሉት ሁኔታዎች የእንጉርጉሮ ባህሪያት ይገለጹበታል። በከፍተኛ ድምጽ መቅረቡ ግን የመዝሙርን ባህሪ ይጋራዋል። ምሳሌ 2 ዘለሰኛ በአማርኛ
የኢትዮጵያ ሙዚቃ አስተይኖች ወይም መንገዶች እድገት ከዜማው ባህሪ ስንነሳ የመጀመሪያው እንጉርጉሮ፣ ሁለተኛው መዝሙር፣ ሶስተኛው ዘፈን፣ አራተኛው ዜማ የሃይማኖት መገለጫ ሆነው እናገኛቸዋለን። በዚህም ምክንያት ነው ያሽራር ባህሪ መደባለቅ ያጋጠመው። የኢትዮጵያ ሙዚቃ ያሽራር ስልቶች ወይም ስታይሎች እርስ በርሳቸው እየተደበላለቁ ይሄዱ በመሆናቸው የመጨረሻው የንጉርጉሮ ደረጃና የመጀመሪያው የመዝሙር ደረጃ ባህሪያቱን ለያይቶ ለማየት አስቸጋሪ ያደርጉታል። በዋናነት ግን መታልባ መሆናቸው ያገናኛቸዋል። ምሳሌ 3 እንጉርጉሮ ትግሪኛ
ጉርጉሮ ሙዚቃ ውስጥ የሚሰራ ቢሆንም በከፍተኛ ድምጽ የመዘመር ባህሪው ወደ መዝሙር ይጎትተዋል። ወደ ዘፈን ስታይል መሄዱ ሲስተዋል ደግሞ ይህ ስታይል በራሱ ሊቆም የሚያስችለውን ባህሪያት ሌሎች ስታይሎች ስለሚወስዱበት ያልተረጋጋ እንደሆነ ነው የሚያረጋግጠው። የሚከተለው ሙዚቃ የካባሬት ሙዚቃ ስታይልን የሚከተል ይሆን እንጂ አቀራረቡ በእንጉርጉሮ ውስጥ ያለ ነው። ባውራጅና ተቀባይ ስልት የሚሄድ ሆኖ እንጉርጉሮውና ዘፈን ስታይሎች ተደባልቀው ይቀርቡበት ነው። ምሳሌ 4 እንጉርጉሮ ስታይል አገውኛ
What?
የሚከተለው የቀረርቶ መዝሙር በሁለቱም ስታይሎች ውስጥ ያለ ነው። ሆኖም ግን መሰረቱ እንጉርጉሮ በመሆኑ ባህሪያቱ የእንጉርጉሮን ጠባይ ይላበሳሉ። ምሳሌ 5 ቀረርቶ በአማርኛ
Yeah.
የሚከተለው ሙዚቃ በሪዝም ኤንድ ብሉስ መንፈስ በእንጉርጉሮና በካባሬት ሙዚቃ አሰራር መንገድ የተቀናበረ ከመሆኑም ሌላ የድምጹ ገደብ በሶስት አይነት መንገድ ሊስተዋል የሚችል ነው። የመጀመሪያው ክፍል ባዝማሪ አዘማመር ስልት የቀረበ ሲሆን ሁለተኛው ደግሞ የመዝሙርን ባህሪ የሚጋራ ነው። ሶስተኛው ክፍል በእንጉርጉሮ መሰረታዊ አዘማመር ስልት ላይ ያተኮረ ከመሆኑም ሌላ የካባሬት ሙዚቃ ባህሪው ጎልቶ የሚታይበት ነው። ምሳሌ 6 የፍቅር እንጉርጉሮ።
Full of our thoughts, our
ከላይ እንደየነው በመሳሌነት በቀረቡት በሶስቱ ብሔራት ሙዚቃዊ ባህል ማለትም በአማራው በኦሮሞውና በትግሬው ውስጥ የንጉርጉሮ ሙዚቃ አሰራር በተመሳሳይነት የሚታይ መሆኑን ነው። በሌሎቹ ብሔራትም በተለይም በደቡብ ኢትዮጵያ ባሉ ብሔረሰቦች ሙዚቃ ውስጥ ምንም እንኳ የመዝሙርና የዘፈን ሙዚቃ አሰራሮች ጎልተው ቢታዩም የንጉርጉሮ ዜማም እንደ ስታይል አሰራር መንገድ በጥቅም ላይ የሚውል መሆኑን በበርካታ ሙዚቃዊ ማስረጃዎች ማሳየት ይቻላል።
የተከበራችሁ የፕሮግራማችን ተከታታዮች ፍኖተ ዲሞክራሲ ሬዲዮ የሚያስተላልፈውን የሙዚቃ ትምህርታዊ ፕሮግራም እዚህ ላይ ያበቃ። በሚቀጥለው ሁለት ሳምንት በሚቀርበው ተከታታይ ፕሮግራም እስከምንገናኝ ደህና ሁኑ በማለት እንሰናበታለን። ጤና ይስጥልን። ደህና ቆዩን። ሙዚቃ